የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ እንደምን አመሻችሁ አድማጮቻችን። ለምሽቱ በሳምንቱ ለእናንተ ካደረስናችሁ መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹ።
በደቡብ ክልል ዋና ከተማ ሐዋሳና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑ አርማዎች እንዲወርዱና በህጋዊ አርማዎች እንዲተኩ የክልሉ ግዚያዊ ወታደራዊ እዝ ትዕዛዝ ሰጥቷል። ዝርዝሩ ካጭር ቆይታ በኋላ ይሰማል።
በትውልድ ከተማው ጅጅጋና ሌሎች የሶማሌ ክልል ከተሞች ነዋሪዎች ላይ ጥቃት በደረሰበት ወቅት አብነት የሚሆን ተግባር የፈጸመ ወጣት ዛሬ አብሮን ያመሻል።
በሶሻል ሚዲያ እንድንገናኝ አድርገው ሁላችን ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ተገላሚ ተግሪር ለመግባት እንደዚህ አንድሬ በመሰባሰብ እንደፈለስ ነገር በማድረግም ድምጽ እንዲሰማ አድርገናል። በሰዓቱ
ወጣት ሱራፌል ጥላይን የሰማችሁት ሙሉ ጉዳዩ ቆየት ብሎ ይደመጣል።
በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ባለሙያ ወጣቶችን ለማስተሳሰር እየጣረ ስለሚገኘው ተቋም እንዲሁም ደግሞ አበጃቸው የሚያሰኙ የፈጠራ ስራዎችን ከሰሞኑ ለይታ ያበቁ ታዳጊዎችን የሚመለከቱ መሰናዶችም አሉ።
በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል።
computer science degree በፓይለት ደረጃ እንዲጀምር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበር። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር።
ገርል ኮዲንግ የተሰኘው ድርጅት ኃላፊና ከሰልጣኞቹ መካከል አንዱ የሆኑትን በተለይ ማበራን ይሰማናቸው። ዝርዝሩ ቆየት ብሎ ይሰማል።
የሙዚቃ ምርጫም ይኖረናል።
ኤደን ገርመውና ሀብታሙ ስዩም አብረናችሁ እናመሻለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ከአድማስ ተሻገሩ እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደሚቀደመው ዘገባ እናመራለን። በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ግዚያዊ ወታደራዊ እዝ ተዛሰጥቷል።
የወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የስራ ኃላፊዎች፣ የግል ድርጅቶችና ምልክቶችና አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ መግለጫውን ተመልክቶ ተጨማሪ ዘገባ ልኳል።
ወታደራዊ እዙ ባወጣው መግለጫ በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ በውል የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትዕዛዝ ሰጥቷል። ግዚያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የጸጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ፣ አርማና ምልክቶች ከመንግስት ተቋማት፣ ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወርዱም ተደርጓል። ይህንን ተከትሎ ስርዓት አልበኝነት እንዲፈጠርና የህብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታወቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ የመንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30/2011 ዓመተ ምህረት ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንዲሆኑ የክልሉ ግዚያዊ ወታደራዊ እዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓላማ በመንግስትም ሆነ በግል እንዲሁም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ፣ በክልሉ በየትኛውም አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማ መሆነ ሰንደቅ ዓላማ በየትኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን፣ የተለያዩ የትምህርት ውጤቶች፣ ህገወጥ ምልክቶችና አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን፣ በክልሉ በሁሉም መዋቅሮች እስከ ቀበሌ ድረስ የህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሁፍና ታፔላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወጥ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትዕዛዝ ሰጥቷል። እነዚህ ትዕዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆነ ይህንን ባልፈጸሙ የመንግስትም ሆነ የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ግዛዊ ወታደራዊ እዝ አሳስቧል። የክልል እንዲሁም ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በሲዳማ ዞን የተለያዩ ወረዳዎች ውከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ያላቸው ህገወጥ ድርጊቶች ተፈጽመዋል ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አድማጮቻችን ከጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ ወጣቶች ላይ መሰረት ያደረገ የአሜሪካ ድምጽ ራዲዮ መሰናዶ ነው። ወደ ቀጣዩ ዘገባ እናመራለን።
አዎ፣ ቀጣዩ ዘገባ እዚህ ዩናይትድ ስቴትስ ውስጥ ነው። በተለይም ደግሞ በዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ ወጣት ኢትዮጵያውያን ባለሙያዎች የተሰባሰቡበት የጵ የተባለ ተቋም አለ። ኢትዮጵያ ውስጥ ካሉ ባለሙያዎች ጋር ትስስር መፍጠር መጀመሩ ከሰሞኑ ተሰምቷል።
ከ9 አመታት በፊት የተጀመረው ያንግ ኢትዮጵያን ፕሮፌሽናልስ ወይንም የጵ በባልነት ያዛቸው 5000 ባለሙያዎች ኢትዮጵያ ካሉ ተመሳሳይ ሙያ ያላቸው ባለሙያዎች ጋር ትስስር እንዲፈጥሩና በሙያቸው አገራቸውን የሚያገለግሉበት መንገድ ማመቻቸት መጀመራቸውን ከመስራቾቹ አንዱ ሽመልስ መኮንን ለጋቢና ቪኦኤ ተናግሯል። ሲሆን ግርማ ዝርዝር ጉዳዩን ትነግረናለች።
የኢትዮጵያን ፕሮፌሽናልስ ወይም ኤፒ የዛሬ 9 አመት ነው የተጀመረው። ጀመርም ምን የሚባል ነገር አለ? አንድነት ኃይል ነው የሚባል አለ እና በተለይ በአሜሪካን ሀገር አሁን ኢንዲያን ኮሚኒቲዎች እና ጁዊሽ ኮሚኒቲዎች ሌሎች ስታቂ የሚታወቁበት መለያ አላቸው። እሱ ምንድን ነው? እርስ በርስ የመረዳዳት አንዱ ብቻውን አያድግም፣ ሌላውንም ይዞት ነው የሚያድገው። ኢኮኖሚ፣ በትምህርት፣ በስራ በመረዳዳት እንደውም አንዳንድ ጊዜ ገና ለምሳሌ ከሲንጋፖር ወይም ደግሞ ከሌላ ሀገር የሚነሳ ሰው እዚህ ያለ ሰው ሁሉ ነገር ያመቻችለታል። እና እኛም ደግሞ እዛ ትልቁ ደግሞ ዋናው ነገር የሚያመሰጥበት መድረክ ኔትወርኪንግ ነው። የጵም በባለፉት 9 አመታት ከ80 በላይ የተለያዩ ዝግጅቶችን አዘጋጅተናል። እዚህ ያለን ፕሮፌሽናሎች እየተገናኙ እውቀት እንዲቀያየሩ፣ ሪሶርስ እንዲያደርጉ፣ አንዱ ለኛው ስለ ስራ ቦታ ስለማደግ ኢንፎርሜሽን እንዲቀያየሩ፣ በሙያቸው ስኬታማ የሆኑ ኢትዮጵያኖች ለወጣቶቹ ልምድ እንዲያካፍሉ፣ ፕሮፌሽናል ስራ የላቸውም እየመጡ ስራ ባላቸው ሰዎች ጋይድ እየተደረጉ አቅጣጫ እየተሰጣቸው ስራ እንዲያገኙ የምናደርግባቸው መድረኮች ናቸው። ስለዚህ እዚህም ያለውን ብቻ ሳይሆን ከኢትዮጵያ የሚመጡትንም ወደ ፕሮፌሽናል ስራ የምናስገባበት ትልቁ መድረክ ነው ኔትወርኪንግ ለኛ።
እንደዚህ ያለ የማስተሳሰሪያ መንገድ የሚሰጠው ጥቅም ምንድን ነው?
አንድ ምሳሌ ስጥሽ። አሁን አሜሪካን በመጣሁበት ጊዜ በሙያዊ ስራ ለማግኘት የማውቀው ሰው አልነበረም። በኢኮኖሚክስ የተማረ ሰው ወይም ደግሞ ኢትዮጵያኖች ፕሮፌሽናሎች የማግኘት እድሉ አልነበረም። በዛሬ ፌስቡክ ምንም አልነበረም እና የዛኔ በራሴ መስጨርጨር ነበረብኝ። ብዙ ሰው በራሱ መንገድ ይሄድና በጣም ብዙ አመት ይፈጅበታል። አላስፈላጊ ኮስት ያወጣል፣ አላስፈላጊ ጊዜ ይፈጅበታል። ግን በአሁኑ ሰዓት ለምሳሌ ኢኮኖሚክስ ተመርቆ ከኢትዮጵያ የመጣ ሰው ቢኖር አሜሪካን ሀገር እኔ ጋር ቢገናኝ በአንድ ሰዓት ውስጥ የት ቦታ ስራ ማመልከት እንዳለበት፣ ሬዚዩም እንዴት አድርጎ ማዘጋጀት እንዳለበት፣ ኢንተርቪው ላይ ራሱ እንዴት ያዘጋጀው፣ ስራ ላይ ሲገባ የመጀመሪያውን 1-2-3 ወር እንዴት ራሱን አዘጋጅቶ በህሊናም በእውቀትም በሪሶርስ መግባት እንዳለበት ልረዳው እችላለሁኝ። እና ያ ነገር ደግሞ ግዴታ በኢትዮጵያ ተቀመጠን ሰው ልትረጁ አትችሉም። እንደ የፕ አይነት መድረክ መጥቶ ከኔ ጋር ኔትወርክ ማድረግ አለ ያለበት ማለት ነው። ስለዚህ ይህን አንድ ኤግዛምፕል አንድ ምሳሌ በየሙያው ብታሰፊው ብዙ ሰዎች ከብዙ ሰዎች ጋር ሲገናኙ በኮሚኒቲ ወይም ደግሞ በኢትዮጵያ ማህበረሰብ ደረጃ ትልቅ ውጤት ያመጣል ማለት ነው። እና ትልቁ ጥቅሙ እሱ ነው።
አሁን በቅርቡ ኢትዮጵያ ደርሳችሁ መጥታችኋል። እንግዲህ ከአንተ ጋር አብሮ መስፍን ጌታነህ መስራች ነው። ምን አድርጋችሁ ነው የመጣችሁት ኢትዮጵያ?
የጵ ለ9 አመት ያክል አብዛኛው ስራችን በአሜሪካን ሀገር ነበር የተወሰነው። እዚህ ያለው ሰው ስራ እንዲያገኝ፣ ስራም ያለው ሰው ራሱ እየተረዳዳ በህይወቱ ውጤታማ እንዲሆን ማድረግ ነበረ። ባለፈው አመት አንድ ኢኒሽቲቭ ጀመርን። እሱ ምንድን ነው? እዚህ ያለው 5000 በላይ አባላቶቻችን ያላቸው እውቀት አለ፣ ያላቸው ሀብት አለ፣ ከገንዘብ በላይ በዚህ ሀገር ቆይታ ያካበቱት ትልቅ እውቀት አለ፣ ልምድ አለ። እሱን ተከትሎ ደግሞ የሚያውቋቸው አሜሪካኖችም ሊሆን ይችላል ሌሎች ማህበረሰብ ክፍሎች ሰዎች አሉ፣ ሪሶርሶች አሉ። እና እሱን ወደ ኢትዮጵያ ብንወስደው እዛ ብዙ ለውጥ ሊያመጣ ይችላል የሚል አላማ ይዞ የተነሳ ነው። እና እንግዲህ ለምሳሌ የተማርንበት ትምህርት ቤት ሁላችን ማስታወስ እንችላለን። የተወሰነ መጽሐፍ ብንልክ እዛ ሄዶ ትልቅ ለውጥ ሊያመጣ ይችላል። ወይም ደግሞ ዩኒቨርሲቲ ውስጥ ብዙዎቹ ዩኒቨርሲቲዎች አስተማሪ ጥረት እንዳለ እናውቃለን። እዚህ ያለ ሰው ወደ ኢትዮጵያ ሄዶ በአንድ ወር ውስጥ ወይም በሁለት ወር ወይም ደግሞ ለረዝም ያለ ጊዜ ሄዶ እዛ ቢያስተምር እውቀቱን ወደዛ ቢያሻገር ትልቅ ለውጥ ሊያመጣ ይችላል። እና እሱ ላይ መሰረት አድርገን የጀመርነው ኢኒሽቲቭ ነው። እና እሱን ፋሲሊቴት ለማድረግም ኦንላይን ላይ ብዙ ስራዎች እየሰራን ነው። ኢትዮጵያ በነበረን ቆይታ ደግሞ አንድ ዝግጅት ነበረ። እንዴት አድርገን ነው ዲያስፖራ ላይ ያለውን የፕሮፌሽናል እውቀት ወደ ኢትዮጵያ የምናሻግረው የሚል ትልቅ ርዕስ ያለው ውይይት ነበረ። በዛ መድረክ ላይ ተካፍለን የበምን በዛ ላይ ምን እየሰራ እንደሆነ፣ እንዴት ተደርጎ ሲሰራ ደግሞ አገር ይጠቅማል፣ እንዴት አድርገን ወገኖቻችን እንጠቅማለን፣ እንዴት አድርገን ብዙ ወጣት ባለሙያዎችን አይቻለሁ ኢትዮጵያ ውስጥ ትልቅ ህልም ይዘው በአይቲ ቢዝነስ እየከፈቱ ያሉ ወጣቶች አሉ። እና እነሱ ነው በገንዘብ እንዲረዱ በእውቀት እንዲረዱ የአንድ ማይክሮሶፍት የሚሰራ ኢትዮጵያዊ ባለሙያ እዛ አዲስ አበባ ውስጥ ያለ አንድ የአይቲ ድርጅት የመሰረተን ሜንቶር ቢያደርገው ብዙ ውጤታማ ስራ መስራት ይቻላል በሚል ነገር ነውና በዛው ይፋ ነበር ተሳስተን መጣን።
ከመጣችሁ በኋላ ምን እርምጃ ተራመዳችሁ? ምን አደረጋችሁ?
ሶስት ነገሮች ላይ አተኩረን እየሰራን ነው። አንደኛው ኦንላይን ፕላትፎርም እንለዋለን በአማርኛም ብዬ እንደማስቀምጠው አላውቅም። እሱ ምንድነው የሚያደርገው? በአሜሪካን ሀገር ያለውን ኢትዮጵያ ሄዶ ለመስራት ዝግጁ የሆነውን የኢትዮጵያን ፕሮፌሽናሎችን ኢትዮጵያ ውስጥ ካለው ፍላጎት ጋር ማገናኘት። እኛ ቀደም የተቀሰቀስኩት መጻፎችን እየሰበሰብን ከባለሶቻችን እዛ በሚናገኘው ፍላጎት መሰረት እየላክን እንዲረዱ ማድረግ ነው። ሶስተኛው ደግሞ አጫጭርና ረጅም ጊዜ ስልጠናዎችን እናስባለን።
አሁን የጀመራችሁት ነገር የለም ገና ለመጀመር እየሰራችሁ ነው ማለት ነው?
ብዙ ስራዎችን ሰርተናል። ለምሳሌ ኢትዮጵያ ባገኘነው በሰረሰብነው ነገር ተነስተን ያዘጋጀናቸው ፕሮግራሞች ነበሩ። ለምሳሌ ዛሬ 3 ወር አካባቢ አውትሶርሲንግ ቢዝነስ ላይ ምንድነው እዚህ ሀገር ያሉ ኢትዮጵያኖች እዚህ ሀገር ቢዝነስ ወስደው ኢትዮጵያ ላይ እንዲሰራሉ በሚል ላይ አንድ ውይይት አድርገን ነበር። ከኢትዮጵያም ከዚህም ባለሙያዎች አሳትፈን ውይይት አድርገን ነበር። ከሚኒስትሩ አሳልድም ጋር በሰበሰብነው ውይይት መሰረት እንደውም የሚኒስትሩ ዶክተር አሚር አማን እዚህ የመጣ ጊዜ ትልቅ ፕሮግራም አዘጋጅተን በአሁኑ ክረምት ላይ እነዚህ ባለሙያዎችን እንፈልጋለን ብለው መጥተው በዛ መንደት ላይ እንዲያስተዋውቁ አድርገን እኛም ደግሞ አባላቶች እሱን እንዲረዱ አድርገን ወደ ኢትዮጵያ ሄደው እንዲሰሩ ያደረግንበት ሁኔታ አለ። የቡክ ድራይቭም ደግሞ በአሁኑ ሰዓት አባላቶቻችንና አንዳንድ ሎካል ላይብረሪዎች እየሰበሰብን ያለ ነው። የኦንላይን ፕላትፎርም ያልኩት እሱ ኦልሞስት እያለቀ ያለ ነገር ነው። በሚቀጥሉ ሳምንታቶች ውስጥ ይፋ እናደርገዋለን ብለን እናስባለን እና ብዙ ስራ እየተሰራ ነው። አንዳንዶቹ ነገሮች ደግሞ በደንብ ታስተውባቸው በደንብ ፍላጎት ተሰብስቦ በደንብ ለዘላቂነት ስራ ስለሆነ እየተሰራ ያለው እነሱ ጊዜ ይፈጃሉ። ግን አንዴ ካለቀ ደግሞ ብዙ ጊዜ ልንጠቀምባቸው ምንችላቸው ነገሮች ናቸው።
በጣም አመሰግናለሁኝ እንግዲህ ሽመልስ ለቃለ ምልልሱ።
እኔም በጣም አመሰግናለሁኝ። እናንተም በርቱ። ይሄ ትልቅ ስራ ነው እንግዲህ በጂሚሎ ኮንሰፕት ለዚህኛ መቻል ነው ደግሞ እዛ ላይ እናበረክታለን ብለን እናስባለን። አመሰግናለሁ።
እሺ አመሰግናለሁ ዶክተር ስጥልኝ።
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ጋቢና ከአሜሪካ ድምጽ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው።
እንግዲህ ባለፈው አመት ሐምሌ 28/2010 ዓ.ም በጅጅጋ ከተማ የቀድሞ ፕሬዝዳንት አብዲ መሐመድ ዑመር ስምሪት የተሰጣቸው ናቸው በሚል የተጠረጠሩትና ሄጎ የሚል ስያሜ የተሰጣቸው ወጣቶች በከተማው ነዋሪዎች ላይ አደረሱት የተባለው ጥቃት አንድ አመት ሞላው።
በወቅቱ ይፋ በተደረገው ሪፖርት 7 አብያተ ክርስቲያናት ተቃጥለዋል፣ ብዙ ሰዎች ተገድለዋል፣ ንብረት ወድሟል፣ እንዲሁም በመቶ ሚሊዮኖች የሚቆጠር ሀብትም ተዘርፏል። በወቅቱ ጥቃት በደረሰ ጊዜ ጉዳዩን ጠቅላይ ሚኒስትር አብይ አህመድ ቢሮ ድረስ በመሄድ አቤቱታ ከማቅረብ ጀምሮ ኮሚቴ እንዲቋቋምና ተጎጂዎች እንዲረዱ ያደረገ ወጣት የዛሬ የጋቢና እንግዳችን ነው።
ጅጅጋ ተወልዶ ያደገውና ኑሮን በአዲስ አበባ ያደረገው ስራፌል ጥላዬ ለሌሎች ወጣቶች ምሳሌ የሚሆን በጎ ተግባር አከናውኗል ሲሉም ምሳሌ ሰጥቷል። አዲስ ቸኮል ለዛሬው የዘጋቢዎቻችን መስኮት መሰናዶ ላይ ተከታዩን አዘጋጅቷል። ስራፌል ከሚያብራራበት ይጀምራል።
አጠቃላይ ተስማሊ ፍለይ በነበረው ግጭት ሁላችንም እንደምናውቀው ስከናት የዘለቀ ችግር ነበር የተፈጠረው ማለት ነው። በሰዓቱ ደግሞ ሀገሪቱ ላይ ምንም የኢንተርኔትም አክሰስም ምንም ነገር አልነበረምና እዚህም ደግሞ ጉዳዩ የመታወቁ ነገር ብዙ እንዳልነበር አውቃለሁ። በስልክ ብቻ ነበር ዘካሉ ሰዎች ጋር የምንገናኘው። ከዛም እዚህ አጠቃላይ ሌሎች ሰዎች እንዲያውቁልን ጉዳዩን እርስ በርስ ደግሞ የጅጅጋና የአካባቢ ተወላጆች እዚህ አዲስ አበባ ያሉት ማለት ነው ተገናኝተን በሶሻል ሚዲያ እንድንገናኝ አድርጌ ሁላችንም ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደፈለት ነገር በማድረግም ድምፅ እንዲሰማ አድርገናል። በሰዓቱ ያን ነው በሰዓቱ አድርጌ የነበረው ነገር።
ከዛ በኋላ ኮሚቴ አቋቁማችሁ እርዳታ ያሰባሰባችሁት እና ለዚህ ለተባቸው ወገኖች ለመድረስ የሰራችሁ ስራ አለ? እስኪሱንም ካለ እስኪሱን።
አዎ አዎ፣ ከዚህ ኮሚቴ ያደረገው እዛ ከቢሌ ላለው ሰው ድምጽ የመሆን ስራ የሰራው እዚህ ሆኖ ከዚህ እስከ ጠቅላይ ሚኒስትር ቢሮ ድረስ በመግባት እና በማነጋገር እዛ ያለው ሰው ብቻውን እንደሆነ የማሳየት ስራ፣ የማጽናናቱን ስራ ሰርቷል። ከሱ አልፎ ደግሞ በተለያዩ ሀሳቦች ገንዘብ የማሰባሰብ ሁኔታ ውጭ ሀገርም ባሉ ሰዎች የራሳችን ህጋዊ የፌስቡክ ቻናል በመክፈት ውጭ ሀገር ያሉ ሰዎች ጥሩ ወደ እኛ አካውንት ብር ላኩ። ከዛ በኋላ ቀጥታ ለሰዎቹ አንድ በአንድ የተጎዱ ሰዎች እያጣረን ከማህበረሰቡ ጋር አንድ ላይ በመሆን የፍራንክም ድጋፍ አደረግን። ከፍራንክ አልፈንም ደግሞ ሰዎች የመረ አጠቃላይ በብር ደረጃ ሲተመር እርግጠኛ አይደለሁኝም። መጀመሪያ ላይ በእጅ ነበር በፖስታ ያርገኝ ስታይ ነበረው። ከዛ በኋላ በጣም የተጎጂ ተባሉት መረጠና በባንክ አካውንት አወጣላቸው። በባንክ አካውንት ተሰጠናቸው። ቢያንስ እስካሁን ለአራት ለአምስት ጊዜ እየጠበቅን ባህል እየጠበቅን እየሰጠን ነው የምንገኘው። አሁንም የተወሰነ በኮሚቴ ስም የተጠራ ብር አለ። የተወሰኑትም ለመስጠት አሁን ዝግጁ ነው።
ለመሆኑ ሌሎች ስለ ሱራፌል ምን ይላሉ?
አጨታ ደለም ባላለው ናታን የሚግበረ ሰናይ መንፈሳዊ ማህበር የሚባል ማህበር አለ። ጂጂጋ ውስጥ ወጣቶች ማህበር የዛ ማህበር ሰብሳቢ ነኝ። ሱራፌል ማለት የጂጂጋ ልጅ ነው። እኛ ጓደኛ ነው። በትምህርት አጋጣሚ ሄዶ አዲስ አበባ ኮሚቴ አዋቅሯል። ያዴ በአደጋውና በሞቱ በሰቆቃው ጊዜ እዚህ ከነበረው ህዝብ በላይ ድምጻችን እንዲሰማ ከፍተኛ አስተዋጽኦ ያደረገ ወንድማችን ነው። ምንም በእድሜ ታናሽ እንኳን ቢሆን ከእድሜው በላይ ነበር ሲሰራ የነበረው። ታላላቅ ሰዎችን የከተማ የጂጂጋ የምስራቅ ሐረርጌ ተወላጆችን በጣም ትልልቅ የሚባሉ ሰዎችን በማሰባሰብ ድምጻችን ሚዲያ እንኳን ሽፋን ባልተገኘበት ጊዜ መስቀል አደባባይ ስብሰባ እየጠሩ የተለያየ ቦታ እየተገኙ የእኛ ድምጽ የእኛ ጩኸት እንዲሰማ ካደረጉ ወንድሞችና እህቶች መካከል ግንባር ቀደሙ ነው ማለት ወዳለው ሱራፌልን ማለት ነው።
ዘራለኝ እኔ ነበርአለሁ። ጂጂጋ ዩኒቨርሲቲ መምህር ነኝ። አሁን ላይ ደግሞ በጂጂጋ ዩኒቨርሲቲ የአዲስ አበባ ኦፊስ ላይ በምክትል ዳይሬክተርነት እየሰራሁ እገኛለሁ። ስምንቱ ጥፋት ከተከሰተ በኋላ የጂጂጋ ልጆችና ጂጂጋ አካባቢ ተወልደው ያደጉ ነገር ግን አዲስ አበባ ላይ ያሉ እንዲሁም ጂጂጋ ላይ የተማሩ እዚህ ለትምህርት የመጡ ልጆች አንድ ላይ ተሰባስበን እየሰራን ነበር። በተለይ አሁን ሱራፌል በማሰባሰብ ኢንፎርሜሽን በመስጠት ያለውን ጂጂጋ ላይ የተከሰተ ያለውን ነገር ጤና ኢንፎርሜሽኖችን ለኛ በማቀበል ምን ማድረግ እንዳለብንም በመመካከር እኛም በማሰባሰብ እንድንለግስ ሐሳቡን ያቀረበው እሱ ነው። ደም ለግሰናል። ወደ ኮሚቴ ፎርም ከማረጋችን በፊት ፎርም ያረግን ያለበት ሰዓት ላይ ይሄንን እንድናደርግ ትልቅ አስተዋጽኦ አድርጓል ማለት ነው ሱራፌል። ኮሚቴያችንም ከተቋቋመ በኋላ ጂጂጋ ሁለቴ ሶስቴ በመሄድ ጂጂጋ ላይ ያሉትን የተጎዱትን በአካል በመቅረብ ምን ያህል ነው የተጎዳው፣ ምንድን ነው ያጣው ነገር በደንብ ኢንቨስቲጌት በማድረግ ኢንፎርሜሽኖችን ለኮሚቴያችን በማቅረብ የሚሉ ሰዎችን በመለየት ላይ ከፍተኛ አስተዋጽኦ የነበረው ልጅ ነው ማለት ነው።
አሁን ሱራፌል እንዳሪያ ይሆናል ብለን የምናስበውና ከዚህ አንጻር እስኪ ሱራፌል የሰራው ስራ ለሌሎች ለሀገሪቱ ወጣቶች በተለይ እንደዚህ ተመሳሳይ ችግር ውስጥ ያለፉ ከተሞች ውስጥ ለሚኖሩ ወጣቶች ምን ትምህርት ይሰጣል ብለን እስኪ እንተታስባለን።
ለአመለካከት ለየት ያደረገው ነገር እንደ ወጣት ታዩ ይሄ በስሜት ተከፋፍቶ ወደ በቀልና ወደ መልሶ ማጥቃት የምንለው አካሄድ ሳይሆን የተጎዱትን ከመርዳት አንስቶ ሰላምን የመፍጠር እንቅስቃሴ የተደረገው ነገር ምንድነው? የመለየት ስራ ነበር። ሀበሻና ነናበሻ፣ ሶማሌ እና ነንሶማሌ በሚለው ግሩፕ ተፈጥሮ ትልቅ እልቂት እንዲመጣ ነበር። ግን ይሄ እንዳይሆን አብረን የሶማሌ ወንድሞቻችንም አብረው ከኛ ጋር እንዲሆኑ አዲስ አበባ ላይም ያሉ የትም ቦታ ላይም ያሉ አብረው እንዲሆኑ አንድ ላይ የተሰራበት ስራ ነው። ይሄ ደግሞ ትልቅ ነው። ይሄ ትልቅ ለወጣቱ አሪያ የሚሆነው ነገር ምንድነው? ከስድብ ከማውገዝ የተለያዩ ፎቶዎችን እውነተኛም ውሸተኛም የሆኑ ፎቶዎችን በመለጠፍ ማነሳሳት ሳይሆን ስለ ሰላም መስበክ፣ አብረን ያሳለፍነውን ነገር በጂጂጋ ላይ ወንድማማች ሆነን ጎረቤት ሆነን አብረን በሰላሙ ያሳለፍነውን ነገር በማስታወስ የመጣብንን ችግር አንድ ላይ እንጋፈጠው፣ ይሄ ሊሆን አይገባም የሚለውን ነገር ነበር ሲሰራ የነበረው። እዚህም ያሉ አዲስ አበባ ላይ ያሉ ሶማሌ ወንድሞቻችንን በማግኘት እርዳታ እንዲሰጡ ጭምር፣ ለተጎዱ ልጆች ለተጎዱ ወገኖቻችን እርዳታ እንዲሰጡ ጭምር ትልቅ እስከሳት ያደርግ ነበር እና ይሄ ትልቅ አርያነት ነው ማለት ነው።
በአጠቃላይ ሱራፌል ጥላይ ወጣትነቱን ለበጎ ተግባር እየተጠቀመበት ነው። የኢትዮጵያ ሰላም እንዳይደፈርስ ወጣቶች አደጋን በመከላከል ጭምር አስተዋጽኦ ሊያበረክቱ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጂጂጋ።
በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይንም ቅመራ ስልጠና ተጠናቋል። ዩኮድ ገርሊንግ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚሁ በተቋቋመው የኢትዮጵያ ሴቶች የመብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጣን እየሰጡት
በውጭ ሀገራት የሚገኙ ሌሎች ኢትዮጵያውያንም በመሰለ ቴክኖሎጂና የክህሎት ሽግግር ተግባራት እንዲሳተፉ የሳይንስና ከፍተኛ ትምህርት ሚኒስቴር ዴኤታ ፕሮፌሰር አፈወርቅ ካሱ ጥሪ አቀርበዋል። በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ ካሉስ ጋር ከተቀናጁ የተለያዩ ክፍተቶችን መሙላት እንደሚችሉ ስልጣኑን ያስተባበሩት ተናግሯል። እስክንድር ፍሬ ተከታዩን ዘገባ ልኳል።
የዩኮድ ገርል መስራችና ስራ አስኪያጅ ቤተልሔም አበራ ግሩንበርግ ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳቸውን ጭምር አካፍለዋል።
ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ጂዳ መቅሳም እዚህ ይገኛሉ፣ የመጀመሪያ ፕሮፌሰር። ከዛ ውስጥ ከስታቲስቲክስ ኤንድ ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበር። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር መባለት አይተነው አናውቅም ነበር። እንኳን በእጃችንም ነክተነው አናውቅም ነበር።
እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። ራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። Crack the Code Sky High Coding with Drones በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደረጉ የሚወሰደውን ውስብስብ የሚሆነውን የቀመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምጽ አብራርተዋል።
በተለይ እነዚህ የመጀመሪያዎቹ ኢናጎሪያት የመጀመሪያዎቹ ምረቃ ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀርስ ከሚያደርጉ ድረስ አንለቃቸውም። እነሱ በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው እየወስዱታል።
በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማስረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የ10ኛ ክፍል ተማሪ ኤደን ምትኩ ይህንኑን የምታብራራው።
በኮድ ገርል እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል የቨርቹዋል ሪያሊቲ
ድሮን ማስነሳት ማለት ማለት ነው። ለምሳሌ ለአድማጮች ግልጽ ነው ማለት
ድሮን ማስነሳት ማለት ድሮን ማለት በመጀመሪያ ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው።
ተንቀሳቃሽ ነው።
ተንቀሳቃሽ ካሜራ ነው። አሁን ብዙ ጊዜ አሁን ችግር እንደምንም የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ። ነገር ግን አሁን እስቲ ጋር ወደ ላይ በኮምፒውተር ተቆጣጥረን ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽም የተሽከረከረ ለምሳሌ አሁን ክሎክዋይዝ 90 ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟላን 90 ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳልን ይችላል ማለት። ስለሱ አነሳስ በፊት አላቅም ነበረ። ጥሩ እውቀት አግኝቻለሁ።
ስለዚህ ምንም እውቀቱ አልነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆን ይችላል። ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽም? ምንም
ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም። ግን በተለያዩ ቦታዎች አሁን ለምሳሌ ቤተክርስቲያን ውስጥ ማን ትላልቅ እንትኖች ሲኖሩ ዓመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር። ግን በጣም ነበር የሚገርም ማለት እንዴት ከላይ
በተለያዩ ቴሌቪዥን ጣቢያዎች እንደዛ ያንቀሳቀሱ ሲቀርጹት አይ ነበር።
ግን እንዴት እንደሚያንቀሳቅሱ ይገርመኝ ነበር ማለት ምን ማንቀሳቀስ እንደምችል። ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠረ አንቀሳቅሰናል። ስለዚህ ያ ደግሞ ለኔ ትልቅ
እዚህ ስልጠናው ላይ አንቀሳቀሳችሁ
እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ድሮን ሳይሆን በመጠነኛ የሆነ ድሮን ክፍል ውስጥ
ማሳያ የምትሆን
ድሮንን አንቀሳቅሰናል።
ዩኮድ ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል፣ ስሜታቸውን አካፍለውኛል።
ቤተልሔም ከዛ መጣ ይሄን ስታረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ።
ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት።
ወል
ያረጋችሁትን እስቲ ንገሩኝ። መጀመሪያ
እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለህ ወይ ስትለኝ፣
ባለቤቴዎት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የሱ ፕሬዝዳንት ማለት ናቸው
ናት ስጠይቀኝ፣ እሺ ሞክራለሁ አልኳት። የሚገርመህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ ምን አለበት ታዲያ ለአንድ ቀን
ናቸው። አቶ አስማረ ማናቸው?
አቶ አስማረ ማለት የጎሃ ሆቴል ባለቤት ናቸው።
ጎንደር የሚገኘው
ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው በደስታ ብሎ እሱ አለኝ። ከዛ ቀጥዬ አቶ መሐመድ አደም እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ አላቸው እዚህ ሲጠይቃቸው እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው ወይዘሮ ስንዱና አቶ ሙልጌታ ከበደ። ከዛ ቀጥዬ ወይዘሮ ሮማኔ ባለቤት በሻህና ወይዘሮ አስቴር ኃይሉን ጠይቃ እነሱ ስፖንሰር እናደርጋለን አሉ። እነሱን አረጉ። የቀረው it was history ስታየው አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት
130 ተማሪዎች
አዎ ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎች ግን ይሄን ብለው ደግሞ ገንዘብ ውስጥ ሲሰጡኝ ደስ ነው ያለኝ። እንደ ሌላ ነገርም እኮ ማድረግ እንችላለን የሚል ሀሳብ መጣብኝ።
በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻ የመቀየር እድል አለው። እነኚህ ታዳጊ ሴቶች ናቸው አሁን ይሄንን ትምህርት ያገኙት። ክትትሉም እንደሚቀጥል ሰምተናል። እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ኢትርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው። ከዚህ አንጻር ተነሳሽነቱን በመውሰድ እንደ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመርዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ? በቅድ ደረጃ ወይስ ገና አልተነጋገራችሁ?
ገና አልተነጋገርንም። ይሄንን ሰክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ቀላል ነው። ኮንዳልኩ በአምስት ቀን የማረ በሶስት ቀን ማረቀጫል ሌላ ማረግም ይቻላል።
በስልጠናው የመክፈቻ ስነ ስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰላም ሰላም፣ ማዲንጎ ነኝ። እንግዲህ ከኔ ዘፈኖች ውሰጃት የሚለውን ዘፈን ጋብዣችኋለሁ። እንደምትወዱት ተስፋ አደርጋለሁ። መልካም ቆይታ ከጋቢና ቪኦኤ።
አድማጮቻችን የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን።
እንግዲህ በፌስቡክ አት ቪኦኤ አማሪክ በትዊተርም #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ሀብታሙ ዘዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያበሩን ከማዲንጎ ሙዚቃ ጋር አብረናችሁ እንለያያለን።
ደህና ደሩ። መልካም ምሽት።
ተዘጋጅ አንቺ ለዛ ለኔ ለራምና ፍቅር Yeah.